በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትምህርት 29 የተወደዳችሁ ወገኖቼ፣ ባለፈው ትምህርታችን ከኃጢአት ውድቀት ጀምሮ የተማርነውን ትምህርት ጠቅለል ያለ ክለሳና በፊታችን ልንመለከታቸው ያሉትን ትምህርቶች ዋና ዋና ነጥቦች እንዲሁ ባጭሩ ተመልክተናል። በዛሬው መልእክታችን የምንመለከተው እስራኤል ከሁለት ከተከፈለች በኋላ በሁለቱም ግዛቶች ማለትም በሰሜኑና በሰሜኑ የእስራኤል መንግስት ስለነገሰው ስለ ኢዮርብዓምና በደቡቡ የይሁዳ መንግስት ስለነገሰው ስለ ሮብዓም ይሆናል። በእነዚህ ነገስታት ዘመን ስለ ተከሰቱት መንፈሳዊ ውድቀቶችና በወቅቱም ስለ ተሰሩት ጣዖታት አብረን እንመለከታለን። በተለይ በዚህ አስቸጋሪ የውዥንብር ወቅት ከአምላካቸው ዘንድ እየተላኩ የተሰጣቸውን መልእክት በታማኝነት ስላስተላለፉት እውነተኛ ነቢያትም አብረን እንመለከታለን። ታሪኩን ከአንደኛ ነገሥት ምዕራፍ 12 ጀምሮ ተመልከቱ። እግዚአብሔር አምላክ እስራኤል ምንም እንኳን ከአመፃቸውና ከበደላቸው የተነሳ ቢከፋፈሉም በየጊዜው በይሁዳም ይሁን በሰሜኑ የእስራኤል መንግሥት የእርሱ የሆኑትን ነቢያት እያስነሳ በመላክ ያስጠነቅቃቸውና ያስተምራቸው ነበር። ወገኖቼ፣ ሕያውና ቸር የሆነው አምላካችን ለሰሜኑ ንጉሥ ለኢዮርብዓም አስቀድሞ በወጣትነት ዘመኑ የሰጠውን ተስፋ በነቢዩ በአኪያ በኩል ግልጽ በሆነ ምሳሌ በሰፊው ተነግሮለታል። አንደኛ ነገሥት ምዕራፍ 11 ከቁጥር 28 ጀምሮ ኢዮርብዓምም ጽኑ ኃያል ሰው ነበረ። ሰሎሞንም ጎልማሳው በሥራው የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ በሥራው ሁሉ ላይ ሾመው። በዛን ጊዜም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከአስራ ሁለት ቆረጠው። ኢዮርብዓምንም አለው፣ አስሩን ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና፣ እነሆ ከሰሎሞን እጅ መንግሥቱን እቀዳለሁ፣ አስሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኋት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ትእዛዜንና ሥርዓቴን ስለ ጠበቀው ስለ መረጥሁት ስለ ባሪያዬ ስለ ዳዊት ግን በዕድሜ ሁሉ አለቃ አደርገዋለሁ፣ መንግሥቱንም ከልጁ እጅ ወስዳለሁ። ለአንተም አስሩን ነገድ እሰጥሃለሁ፣ ስሜንም ባኖርህባት በዛች በመረጥኋት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁልጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ እሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሳለች፣ በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬ ዳዊት እንዳደረገ ያዘዙህን ሁሉ ብትሰማ በመንገዴም ብትሄድ በፊቴም የቀናውን ብታደርግ ሥርዓቴንና ትእዛዜን ብትጠብቅ ከአንተ ጋር እሆናለሁ። ለዳዊትም እንደ ሠራሁለት ጽኑ ቤት እሠራልሃለሁ፣ እስራኤልንም ለአንተ እሰጥሃለሁ። ወገኖቼ፣ የሚያሳዝነው ኢዮርብዓም ይህን የመሰለ ታላቅ ተስፋና ልዩ ቃል ኪዳን ከአምላኩ እግዚአብሔር ዘንድ ተሰጥቶት እርሱ ግን የተሰጠውን ታላቅ ተስፋ ሁሉ ወደ ጎን በመጣል መንግሥቱን በራሱ ሥልጣን አስተማማኝ ለማድረግ የራሱን እርምጃ መውሰድ ይጀምራል። አንደኛ ነገሥት ምዕራፍ 12 ከቁጥር 28 ጀምሮ ያለውን ተመልከቱ። ኢዮርባአምን በተራራማው በኤፍሬም አገር ሴኬምን ሰርቶ በዛ ተቀመጠ። ደግሞም ከዛ ወጥቶ ጵኒኤልን ሠራ። ኢዮርባአምን በልቡ አሁን መንግሥቱ ወደ ዳዊት ቤት ይመለሳል፣ ይህ ሕዝብ በእግዚአብሔር ቤት መሥዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ሕዝብ ልብ ወደ ጌታቸው ወደ ይሁዳ ንጉሥ ወደ ሮብዓም ይመለሳል፣ እኔንም ይገድሉኛል አለ። ንጉሥም ተማከረ። ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጡህን አምላክ አማልክቶችን እይ አላቸው። አንዱን በቤቴል ሁለተኛውንም በዳን አኖረ። ለአንዱ ጥጃ ይሰግድ ዘንድ ሕዝቡ እስከ ዳን ድረስ ይሄድ ነበርና ይህም ኃጢአት ሆነ። በኮረብታዎች ላይ መስገጃዎችን ሠራ። ከሌዊ ልጆች ያይደሉ ለአገልግሎት የተመረጡ የሌዊ ነገዶች ነበሩና ከሕዝቡ ሁሉ ጋር ከሁሉ ዘንድ ካህናትን አደረገ። በስምንተኛው ወር በአስራ አምስተኛው ቀን በይሁዳ እንደሚደረግ በዓል ያለ በዓል አደረገ። በመሠዊያውም ላይ ሰዋ፣ ለሠራቸውም ጥጆች ሰዋ ዘንድ እንዲሁ በቤቴል አደረገ። ለኮረብታ መስገጃዎችም የመረጣቸውን ካህናት በቤቴል አኖራቸው። በስምንተኛው ወር በአስራ አምስተኛው ቀን በልቡ ባሰበው ቀን በቤቴል በሠራው መሠዊያ ላይ ሰዋ፣ ለእስራኤል ልጆችም በዓል አደረገላቸው። በመሠዊያውም ሰዋ፣ ዕጣን ማጠነ፣ ሁለት የወርቅ ጥጃዎችንም አሰርቶ ከግብፅ ያወጡ አማልክቱህ እነዚህ ናቸው በማለት አምላኩን በደለ፣ ሕዝቡንም እንዲበድል አደረገ። እስራኤላውያን ከግብፅ ባርነት ወጥተው በበረሃ ሲጓዙ ሳሉ እጅግ ብዙ ጊዜ አምላካቸውን ሲበድሉ ስለነበር በበደላቸው ሳይቀጡ እንዳላለፉ ባጭሩ የዘጸአት መጽሐፍ ማንበቡ ይበቃል። ይህን የጥጃ ታሪክ እንደተመለከትነው ሙሴ ከእግዚአብሔር ዘንድ መመሪያ ለማምጣት ወደ ሲና ተራራ በወጣ ጊዜ ሕዝቡ ካህኑን አሮንን በዐይናችን የምናየው አምላክ ሥራልን ብለው ስላስገደዱት የጆሮና የአንገታቸውን ወርቅ ተቀብሎ ሰብስቦ በማቅለጥ የጥጃ ምስል ሠርቶ ከግብፅ ምድር ያወጧችሁ አምላካችሁ ይህ ነው ብሎ ለመጀመሪያ ጊዜ እንዲሰግዱ አድርጓቸዋል። በዚህ ቦታ የምንመለከተው ደግሞ ትንቢት የተነገረለት ንጉሡ ኢዮርባአም እንደገና የሞተና የበሰበሰ የጣዖት አምልኮ ሰርቶ ሕዝቡን እንዲሰግድ ማድረጉ ነው። የእግዚአብሔር አገልጋይ ካህን ሆኖ ሕዝብን ወደ ጣዖት መምራት ቀላል አይደለም። ደግሞም የእግዚአብሔር ሕዝብ መሪ ንጉሥ ሆኖ በነቢያትም አንደበት እግዚአብሔር የገባለትን ልዩ የተስፋ ቃል ወደ ጎን በመጣል ሕዝብን እንዲስትና ለጣዖት እንዲሰግድ ማድረግ ይቅርታ የሌለው በደል ነው። የፖለቲከኞች ወይም በዓለም ላይ በሥልጣን የሚቀመጡ ሰዎች ችግር ይህን ይመስላል። ማለትም ሥልጣን ከያዙ በኋላ ከሥልጣን የሚወርዱ ችግርን በፊታቸው ያለ መስሎ አይታያቸውም። በተለይም እግዚአብሔርን በመናቅና በማቃለል እነሆ ደፍረው ይራመዳሉ። ኢዮርባአም ለምን የጥጃ ምስል እንደተመረጠ ስንመለከት በመጀመሪያ ደረጃ የላም ልጅ ጥጃ በብዙ ሀገሮች የጉልበትና ዘርን የማግኘት ምሳሌ ስለሆነ፣ ቀጥሎም የልምላሜና የበረከት ምሳሌ ነው ብለው ስለሚቀበሉ ነው የጥጃውን ምስል የወሰደው። ወገኖቼ፣ የአረማውያንን ባዕድ አምልኮ ወደ እስራኤል ሃይማኖታዊ ሥርዓት ውስጥ ሰተት ብሎ እንዲገባ በር የከፈተው ኢዮርባአም የተባለው የሰሜኑ ግዛት የመጀመሪያው ንጉሥ ነው። እንዲህ አይነቱ ባዕድ አምልኮ በተለይ ከእርሱ በኋላ በሚነግሰው የእስራኤል ንጉሥ በአክዓብ ዘመን ደግሞ እጅግ የከፋ ሆኖ ልዩና ታላቅ ቦታ ተሰጥቶት እንደነበር ስንደርስበት በስፋት የምንመለከተው ነው። ደርግ ማርክሲዝምን ወደ ኢትዮጵያ እንዳስገባው ማለት ነው። እስከ ዛሬ ድረስ ለምድራችን ነቀርሳ ሆነው ከሚያደሟት መካከል አንዱና ዋናው የክህደት ፍልስፍና ሲሆን፣ ደርግን የተካው መንግስትም ለክህደቱ ፍልስፍና የጀርባ አጥንት ሆነው አንጃ ለዚህ ለክህደቱ ፍልስፍና የጀርባ አጥንት ሆነው እንጂ አላስወገደውም። እንዲያውም የዘር ፖለቲካና የግብረ ሰዶም ተግባር ሐሽሽና ድራግ ሌላም ሌላ የጥፋት ተግባሮች እንዲስፋፉ አድርጓል። ኢዮርባም በእግዚአብሔር ሰው በነቢዩ በአኪያ የተሰጠውን ተስፋ ባለመጠበቁ የተሰጠው ተስፋ ተቋርጦበታል። ምንም እንኳን እስራኤል ከሁለት ብትከፈልም አንድ አምላክ ያላቸው የአንድ አባት ልጆች የሆኑ አንድ መንጋ አንድ ሕዝብ ስለነበሩ ባይታዘዙም እንኳ ከደቡቡ የይሁዳ ግዛት ነቢይ በመላክ በመካከላቸውን በማስነሳት ይናገራቸውና ይመክራቸው ነበር። ብዙ ጊዜ ነቢያት የሚነሱት ከደቡብ ግዛት ከይሁዳ ከሌዊ ነገድ ከኢየሩሳሌም ነበርና። በሁለተኛ ጊዜ አሞጽ የተባለው ነቢይ ለኢዮርባም የተናገረውን እንመልከት። እግዚአብሔርም በጎችን ከመከተል ወሰደኝ እረኛ ነበርና፣ እግዚአብሔርም ሂድ ለእስራኤልም ለሕዝቤም ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል። ለኢዮርባም ነው እንዲህ የሚለው፣ ሚስትህ በከተማይቱ ውስጥ ጋለሞታ ትሆናለች፣ ወንዶችና ሴቶች ልጆችህም በሰይፍ ይወድቃሉ፣ ምድርህም በገመድ ትከፈላለች፣ አንተም በረከሰች ምድር ትሞታለህ፣ እስራኤልም ከምድሩ ተማርኮ ይሄዳል ይለዋል። በኢዮርባም በደል የተነሳ ገና ከሦስት መቶ ዓመታት በኋላ በእስራኤል ላይ የሚደርሰውን መከራ ይናገራል። በባዕድ ሀገር ተማርከው በግዞት መወሰዳቸው አይቀሬ መሆኑን ከወዲሁ ነቢዩ አሞጽ ይናገራል። ኢዮርባም ግን የተነገረውን ትንቢት አሁንም ወደ ኋላው በመጣል በጥፋቱ ቀጥሏል። ለሦስተኛ ጊዜ እንደገና የእግዚአብሔር ሰው ኢዮርባም ለጣዖታቱ መሥዋዕት ሲሰዋ መጥቶ እንዲህ አለው፣ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርባምም ዕጣን እያጠነ በመሠዊያ አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ፣ መሠዊያ ሆይ፣ እግዚአብሔር እንዲህ ይላል፣ እንሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል፣ ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዛም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡ ኢዮርባምም የእግዚአብሔርን ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። እግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔር ሰው ንጉሡን የቤትህን እኩሌታ እንኳ ብትሰጠኝ ከአንተ ጋር አልገባም፣ በዚህ ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁኝ አለው። ይህን ታምራት ዐይኖቹ ቢመለከቱም ኢዮርባም ግን ከክፉ መንገዱ አልተመለሰም። ነገር ግን ለኮረብታዎቹ መስገጃዎች አብልጦ ከሕዝቡ ሁሉ ካህናትን አደረገ። የሚወደውን ሁሉ ይቀድስ ነበር። እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርባም ቤት ኃጢአት ሆነ። ለጥፋት የተዘጋጀች ከተማ አዋጅ ቢነግሩባት አትሰማ ይባላልና። በክፍለ ንባቡ እንደተመለከትነው ኢዮርብዓም የእግዚአብሔር ነቢያት ብዙ ጊዜ በተደጋጋሚ ተናግረውታል። ድንቅ ታምራትንም በዓይኖቹ ተመልክቷል። ቢሆንም የሚመለስ ልብ ግን ፈጽሞ አልነበረም። ኢዮርብዓም ከደረሰበት ቅጣት የእግዚአብሔርን ሰው እንዲጸልይለት ስለለመነ የእግዚአብሔር ሰው ጸልዮለት እጁ እንደ ቀድሞ ተመልሳ ደህና ሆናለች። የሚያሳዝነው ግን አሁንም የመመለስ ልብ ፈጽሞ አልነበረው። በዚያው በያዘው ጥፋት በባዕድ አምልኮው ጉዞውን ቀጠለ እንጂ። ወገኖቼ ኢዮርብዓም ከመጀመሪያ ጀምሮ የእግዚአብሔር መልእክት አልተለየውም። ነገር ግን ልቡ አመፀኛ ስለሆነ ፈጽሞ አይሰማም፣ አያስተውልም፣ አይታዘዝም ነበር። እኛስ በክርስቶስ ኢየሱስ የልጅነት መብትን ተቀብለን ክርስቲያን የተባልን ሁሉ በዚህ ክፉና የመጨረሻ ዘመን የምንገኝ በክፉም ሆነ በመልካም ነገር እግዚአብሔር ተናገረን ብለን በልባችን የጻፍነው ብሎም እንደ ኢዮርብዓም ልባችንን በማደንደንና ባለመታዘዝ እንዲሁ በእልከኝነት እንገኝ ይሆን? እግዚአብሔር በአንድም ሆነ በሌላ ነገር በመደጋገም ይናገራልና የምሕረቱ ጊዜ እንደ ኢዮርብዓም እንዳያመልጠን፣ ለቤተሰባችንም ሆነ ለወገኖቻችን የጥፋት ምክንያት እንዳንሆን ወደ አምላካችን እንመለስ። በአንድም ሆነ በሌላ መንገድ ለምንሰማው የእግዚአብሔር ቃል ታዛዦች እንሁን እንጂ በአመፀኝነትና በእልከኝነት ልባችንን አናጽና። አገልግሎትም የምንገኝ ወገኖች አገልግሎታችን ቀድሞ እንደነበሩት አባቶቻችን ባንሆንም በተሰጠን ጸጋ ለሚመለከታቸው ሁሉ በእምነትና በድፍረት ከመናገር ወደኋላ እንዳንል መትጋትና በመንፈስ መጠንከር ይኖርብናል። የጌታ ልጆች ስለሆን የልጅነታችን ሥልጣን በዚህ ክፉ ዓለም ላይ በጥንቃቄና በማስተዋል መተግበር ይኖርብናል። አራተኛው ወደ ኢዮርብዓም የተላከው ነቢይ የመጨረሻው አስደንገጭ መልእክት አኪያ በምዕራፍ 14 ላይ ይገኛል። ታሪኩ አኪያ በመጀመሪያው ለኢዮርብዓም ትንቢት ይዞለት የመጣለት ነቢይ ነው። አሁንም በሕይወቱ ዘመን መጨረሻ የሚሆነውን ይነግረዋል። ኢዮርብዓምም ልጁ አብያ በታመመ ጊዜ ሚስቱን በድብቅ ወደ እግዚአብሔር ሰው በመሄድ ስለ ሕፃኑ እንድታነጋግረው ይልካታል። የኢዮርብዓም ሚስት ወደ ነቢዩ ከመድረሷ በፊት ግን እግዚአብሔር አስቀድሞ ምስጢሩን ለነቢዩ ገልጦለታል። ኢዮርብዓም ሚስቱን ተነሺ፣ የኢዮርብዓም ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጭና ወደ ሴሎ ሂጅ። እንሆ በዚህ ሕዝብ ላይ እንድነግስ የነገረኝ ነቢዩ አኪያ በዛ አለ። በእጅሽም 10 እንጀራና እንጎቻዎች አንድም እቸት ማር ይዘሽ ወደ እርሱ ሂጅ፣ በልጁም የሚሆነውን ይነግርሻል አላት። የኢዮርብዓም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች፣ ወደ አኪያ ቤትም መጣች። አኪያም ስለ መሸምገሉ ዐይኖቹ ፈዘው ነበርና ማየት አልቻለም። እግዚአብሔርም አኪያን እንሆ ስለ ታመመው ልጇ ትጠይቅ ዘንድ የኢዮርብዓም ሚስት ትመጣለች፣ ሌላም ሴት መስላ ተሰውራለችና በገባች ጊዜ እንዲህና እንዲህ በላት አለው። እርሷም በደጅ ስትገባ አኪያ የእግሯን ኮቴ ሰማ፣ እንዲህም አለ፦ የኢዮርብዓም ሚስት ሆይ ግቢ፣ ስለምንስ ሌላ ሴት መሰልሽ? እኔም ብርቱ ወሬ ይዤ ተልኬልሻለሁ። ሂጂ ለኢዮርብዓም እንዲህ በዩ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከሕዝብ መካከል ለይቼ ከፍ አድርጌህ ነበር፣ በሕዝቤም በእስራኤል ላይ አለቃ አድርጌህ ነበር፣ ከዳዊትም ቤት መንግሥቱን ቀድጄ ሰጥቼ ነበር። ነገር ግን በፍጹም ልቡ እንደ ተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደ ጠበቀ እንደ ባሪያዬ እንደ ዳዊት አልሆንህልኝም። ከአንተም አስቀድመው ከነበሩት ሁሉ ይልቅ ክፉ ሠራህ። ታስቆጣኝም ዘንድ ሄደህ ሌሎችን አማልክት ቀልጠው የተሰሩትን ምስሎች አደረግ፣ ወደ ኋላህም ጣልኸኝ። ስለዚህ እንሆ በኢዮርባም ቤት ላይ መከራ አመጣለሁ። ከኢዮርባምም በእስራኤል ዘንድ የተሰወረውን የታሰረውንና የተለቀቀውን ወንድ ሁሉ እቆርጣለሁ። ሰውም ፋንድያ እስኪጠፋ ድረስ እንደሚጠርግ እኔም የኢዮርባምን ቤት ፈጽሜ እጠርጋለሁ። ከኢዮርባምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል፣ እግዚአብሔር ተናግሯልና። እንግዲህ ተነስተሽ ወደ ቤትሽ ሂጅ። ግርሽም ወደ ከተማ በገባ ጊዜ ልጁ ይሞታል፣ እስራኤልም ሁሉ ያለቅሱለታል ይቀብሩታልም። በእስራኤል አምላክ በእግዚአብሔር ዘንድ በኢዮርባም ቤት በዚህ ልጅ መልካም ነገር ተገኝቶበታልና ከኢዮርባም ቤተሰብ እርሱ ብቻ ይቀበራል። እግዚአብሔርም ደግሞ በእስራኤል ላይ ንጉሥ ያስነሳል፣ እርሱም በዛ ዘመን የኢዮርባምን ቤት ያጠፋል። በዛ ጊዜም ሸምበቆ በውሃ ውስጥ እንደሚንቀሳቀስ እግዚአብሔር እንዲሁ እስራኤልን ይመታል። እግዚአብሔርንም ያስቆጡ ዘንድ የማምለኪያ አጸድ ተክለዋልና ለአባቶቻቸው ከሰጣቸው ከዝች ከመልካሚቱ ምድር ከከናን እስራኤልን ይነቅላል፣ በወንዝም ማዶ ይበትናቸዋል። ስለ በደለውና እስራኤልንም ስላሳተበት ስለ ኢዮርባም ኃጢአት እስራኤልን ይጥላል። የኢዮርባም ሚስት ተነስታ ሄደች፣ ወደ ቴርሳም መጣች። ወደ ቤትም መድረክ በገባች ጊዜ ልጁ ሞተ። በባሪያውም በነቢዩ በአኪያ እንደተነገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። ወገኖቼ እጅግ አስደንጋጭ መልእክት ነው የተላከለት። ይህም ኢዮርባም የሰሜኑን መንግሥት ሕዝብ ጣዖት አምላኪ እንዲሆን በማድረጉ የእርሱ ክፋት ከቀደሙት ነገሥታት ሁሉ የከፋ ነበር። ልጁም ነቢዩ እንደተናገረ የአባቱን ውርደት ሳይመለከት ሞቶ በክብረ ተቀበረ። ከላይ እንደተመለከትነው ይህን የመጨረሻ መልእክት የተናገረው ገና ሳይነግስ በወጣትነት ዘመኑ የመጀመሪያውን ትንቢት የነገረው ነቢዩ አኪያ ነበር። ኢዮርባም ግን አካሄዱን ሁሉ ስላበላሸውና ከአምላኩ ስለሸሸ መጨረሻው የከፋ ሆነ እንጂ አላማረም። በይሁዳ የነገሰው ሮብዓም በተመሳሳይ መልኩ እንደ እስራኤሉ ንጉሥ ክፉ ነገርን አደረገ። በኮረብታውም መምለኪያ ጣዖትን አሰራ። ከሰሜኑ ከኢዮርባም ግዛት ተሰደው የመጡት አይሁዳውያን ካህናት የዳዊትንና የሰሎሞን ፈለግ በመከተል በእውነትና በትክክል ቢያገለግሉም በኋላ ግን ንጉሡ ሮብዓምና ሕዝቡ ፊታቸውን ከእግዚአብሔር ዘንድ መልሰው የሚያመልኩት ባዕድ አምልኮ ነበር። ይህም አምልኮ በሙሴ ሕግ የተከለከለ ነበር። ከነአናውያን ጣዖት አምላኪዎች ብቻ አልነበሩም፣ ግብረ ሶዶማውያን ጭምር ነበሩ እንጂ። አይሁዳውያንም በዚህ የሚለማመዱት ባዕድ አምልኮ ብቻ ሳይሆን ይህንኑ የረከሰ ተግባር ግብረ ሶዶማዊነትን ጭምር ነበር። በዚህም አምላካቸውን በድለዋል። የሰሜኑ ንጉሥ ኢዮርባምና የደቡቡ ንጉሥ ሮብዓም እስከ መጨረሻ ዘመናቸው ድረስ ከዚህ ከባዕድ አምልኮ ተጨማሪ ዘመናቸውን የጨረሱት ሳይግባቡ በጦርነት እርስ በርስ በመዋጋት ነበር። ወገኖቼ በእነዚህ ሁለት ነገሥታት ማስተዋል የሚገባን እነርሱ በአመፃቸውና በባዕድ አምልኳቸው ቢቀጥሉም እግዚአብሔር አምላክ ግን ባይሰሙም ልጆቹን እያስነሳ ትንቢት ማናገሩና መገሰጹን አላቋረጥም ነበር። በመካከላቸው ንጹሕ አማኞችና አገልጋዮች አይታጡም ነበርና ዛሬም ከእኛ የሚጠበቀው በተሰጠን ክርስቲያናዊ ብሎም ሐዋርያዊ ተልእኮ መልእክታችን በታማኝነት በተከፈተልን በር ሁሉ ከማስተላለፉ ላይ ነው። ሰምቶ መታዘዝ ወይም እምቢ ማለት ግን የአድማጮች ፋንታ መሆኑን መገንዘብ ይኖርብናል። ምንጊዜም እግዚአብሔር አምላክ ዋጋ ከፋይ ስለሆነ ለሁሉም እንደ ሥራው ይከፍለዋልና በሕዝቅኤል ምዕራፍ 3 ከቁጥር 17 እስከ 22 እንዲህ ተብሎ እንደ ተጻፈ፣ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ፣ ስለዚህ ያፌን ቃል ስማ ከእኔም ዘንድ አስጠንቅቃቸው እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠናቅቀው ነፍሱ እንድትድን ኃጢአተኛው በኃጢአት ይሞታል ነፍሱ እንድትድን ከክፉ መንገዱ የሚመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአት ይሞታል ደሙን ግን ከእጄ ፈልጋለሁ ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል አንተ ግን ነፍስህን አድናል ደግሞም ጻድቁ ከጽድቁ ተመልሶ ኃጢአት በሰራ ጊዜ እኔ በፊቱ እንቅፋትን ሳደርግ እርሱ ይሞታል አንተም አላስጠነቀቀውምና በኃጢአቱ ይሞታል ያደረጋትም ጽድቅ ነገር አትታሰብለትም ደሙን ግን ከእጅ ፈልጋለሁ ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ እርሱም ኃጢአት ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል አንተም ነፍስህን አድንሃል ይላል የኛ ድርሻ እንዲህ አይነቱን የተቀደሰ አገልግሎት በታማኝነት በተግባር መግለጽ ብቻ ነው ከላይ እንደተመለከትነው የሰሜኑ ሁሉ የሰሜኑም ሆነ የደቡብ መንግስት ለእግዚአብሔር የማይታዘዙ ባይዳ አምልኮ ተከታዮች ነበሩ ከሮባም ቀጥሎ በይሁዳ የነገሰው አሳ የተባለው ንጉስ ግን ከሮባም በተቃራኒው በአባቱ በዳዊት መንገድ የተጓዘ የእግዚአብሔር ሰው ነበር እናቱ ማአካ የተባለች እናቱ ግን አጸያፊ የግብረ ሶዶማውያንን ተግባር የሚያንጸባርቅ ጣዖት በማቆም ከተጀነቷ በማቆሟ ከተጀነቷ ሽሯታል እንዲህ አይነቱ መሪ ለአምላኩ ክብር ሲል በወላጅናቱ እንኳን የማይደራደር ለሀገርም ለህዝብም በረከት ይሆናል እንዲህ አይነቱን መሪ ለምድራችን ያስነሳልን ማገናዘብ ወገኖቼ መልእክታችን በማገናዘብ እናጠቃለን በዚህ ክፍል ጎልተው የምንመለከታቸው አንደኛ አንድ ሀገር መሪ መንገዱን ሲስትና ከአምላኩ ሲለይ ህዝቡን እንዴት መረን እንደሚሰድና መጨረሻውም እንዴት እንደሚከፋ ነው በሁለተኛ ደረጃ እንዲህ ባለው አስቸጋሪ ወቅት የእግዚአብሔር አገልጋዮች አገልግሎታቸውን እንዴት በታማኝነት በድፍረት ወደ ነገስታት ያደርሱ እንደነበረ ነው ሶስተኛ የምንመለከተው የነገስታት ታሪክ ስለሆነ የዘመኑ ፖለቲከኞችም በተሰጣቸው ስልጣን በአግባቡ እግዚአብሔርን ከመፍራት ጋራ ህዝባቸውንና ሀገራቸውን ካልመሩ አወዳደቃቸው እንደሚከፋ እንሆ እንደ ኢዮርባም ከዚህ ታሪክ መማር እንዳለባቸው ያስተምራል የሀገር መሪዎችን በተመለከተ ለሰሜኑ ንጉስ ለኢዮርባም ሶስት የተለያዩ ነቢያት በተራ ይሄዱ ከእግዚአብሔር የተቀበሉትን መልእክት ነግረውታል አስጠንቅቀውታል በአራተኛ ጊዜም የመጀመሪያው ነቢይ አኪያ ዳግመኛ በሚስቱ በኩል የመንግስቱ ፍጻሜ እንደማያመርና ምን እንደሚመስል መጨረሻውን ነግረውታል ኢዮርባም ግን የሚታዘዝ አመጸኛ ልብ ስላልነበረው የማይታዘዝ አመጸኛ ልብ ስለነበረው ራሱን ስቶ ህዝቡንም ፈጽሞ ረስቶት ወደ ነበረው ባይዳ አምልኮ ስለመለሰው እርሱም ሆነ ቤተሰቦቹ ፍጻሜያቸው ሳያምር ቀርቷል። ህዝቡም ከንጉሳቸው አመጽ በደል የተነሳ እነርሱም ተባብሮ ስለበደሉ ወደ ባይዳ ሀገር በመርኮ እንደሚወሰዱ ከወዲሁ ተነግሮታል። ይህም ከእግዚአብሔር መለየት መጨረሻ የሚያስከትለው ምን አይነት የሚያስከፋ ነገር እንደሆነ ያስተምረናል። የሀገር መሪ ከሳተ ህዝቡም መሪውን ተከትሎ ይስታል። አለቃው ጎብጦ ሲሄድ ተከታዩ አጎንብሶ ይሄዳል ማለት እንዲህ ነውና። ሮባም የነገሰው በቅድስቱ ከተማ ነበር። ነገር ግን እግዚአብሔርን አሳዘነ። ፍጻሜው ማላማር። እግዚአብሔር አምላክ ግን እርሱን ቀጭቶ በፋንታው እግዚአብሔርን የሚያስከብር ሌላ አሳ የተባለ ንጉስ አስነሳ። በርሱ በኩልም ጣዖታትን ሁሉ በታተነ። የእግዚአብሔርም ሥራ በስራት እንዲመራ አደረገ። አምላካችን ለምድራችን ስሙን የሚያስከብር ጣዖታትን የሚያስወግድ እንዲህ አይነት መሪ ያስነሳልን ዘንድ ቅዱስ ፈቃዱ ይሆንልን። አገራችንም እንደ እስራኤል በአምላኳ ታምና የነበረች አገር ሆና ሳለ የኮሙኒዝምን ፍልስፍና ወደ አገራችን ያስገባውና ሕዝቡን ከአምልኮተ እግዚአብሔር ወደ ክህደት የመራው መንግሥት ደርግ እንደሆነ ሁላችንም እናውቃለን። የኮሙኒዝም የመጀመሪያው ጦርነት ከእግዚአብሔር ጋር ስለነበረ ሀገራችን አንድን ትውልድ በቀላሉ አጥታለች። ደርግም የዘራው የክህደት ፍልስፍና ተንሰራፍቶ በተረኛው መንግሥት በኢህአደግ ደግሞ ተጨማሪ የዘር ፖለቲካና ግብረ ሶዶማዊነትን፣ ሐሽሽና ጫትን መቃምን፣ አደንዛዥ እጾችን በየአይነቱ፣ ሌሎችም የጥፋት አይነቶች እንዲስፋፉ በማድረጉ ትውልዱ የተመረዘና የተበከለ እምነት የለሽና ኃላፊነት የማይሰማው ራስ ወዳድ ትውልድ ሆኗል። በዚህ ወቅት ለሀገሪቱ የሚበጅ ንጹሕ ዜጋ በቀላል ማግኘት አይቻልም፣ ብዙሃኑ ተበክሏልና። ሁሉም ዘረኛና ጎጠኛ፣ ብዙሃን ወጣት በአደንዛዥ እጽ የተበከለ ሆኗልና። ግብረ ሶዶማዊነትም ከመዝናኛ ነገሮች መካከል ዋና ሆኖ ተቆጥሯልና። ወገኖቼ፣ ይህ ሁሉ ለአንዲት ድሃ ሀገር ብሎም በአምላኳ ታምና ለኖረች ሀገር በሀገር ውስጥ ካሉት የባህልና የልማድ ባዕድ አምልኮዎች መተትና አስማት አልበቃ ብሎ ይህን መጨመር፣ ከበደል በደል፣ ከበደል ላይ በደል፣ ከኃጢአት ላይም ኃጢአት መጨመር ነው። ሀገሪቱንና ሕዝቡን ወደየት እየመራ እንደሚወስደው በየጊዜው የምንሰማውና የምንመለከተው። ዛሬም ተረኛ ሆኖ ቦታውን በተረከበው መንግሥት የሚሆነውን ስንመለከት አስቀድሞ የተዘራው እና የበቀለው የጥፋት ዘር ደርሶ በመታጨድ ላይ እንደሆነ እንመለከታለን። ይህ የእርስ በርስ መብላላትና መፋጀት አስቀድሞ የኮሙኒዝምና የአምላክ የለሽነቱ ቀጥሎም የዘረኝነቱ ፖለቲካ ውጤት እንደሆነ ሁላችንም የምናውቀው ነው። ወገኖቼ፣ ደግም ይላለሁ፣ ትውልዱ እግዚአብሔርን መፍራት በአእምሮ ላይ ተማጦ ስለጠፋ የወገኑን ሕይወት ለማጥፋት ፈጽሞ አይሰቀጥጠውም። ያለፉት መሪዎች ሕዝቡን ከእግዚአብሔር ስለለዩት ለዚህ ለረከሰ ተግባርም ስለዳረጉት ራሳቸውም የክህደቱ ፈታራሪዎችና መሪዎች ስለነበሩ ሕዝቡን ለጥፋት ዳርገውት በኢዮርባብ መንገድ አልፈዋል። አሁን ያለው መንግሥትም የእግዚአብሔርን ስም እየጠራ እንደ እግዚአብሔርነቱ ባያመልከው፣ አንዲት ኢትዮጵያ እያለ እያወጀ ሕዝቡን ወደ አንድነት ካላመጣ፣ በአዲስ መንፈስ ትውልዱን ከክህደትና ከዘር ፖለቲካ ታድጎ አዲስ ትውልድ መፍጠር ካልቻለ፣ የሚመራውንም ሕዝብ በይሁዳ እንደነገሰው እንደ ንጉሥ አሳ የክህደትን ፍልስፍናና የግብረ ሰዶምን ተግባር ከሀገራችን ማስወገድ ካልቻለ፣ ኢትዮጵያ ተመልሳ በሙሉ ኃይሏ እጆቿን ወደ እግዚአብሔር እንድትዘረጋ ካላደረገ፣ የእርሱ ፍጻሜም ከቀደሙት የሚሻልበት ነገር ምንም ምክንያት አይኖረውም። እንዲያውም የእግዚአብሔርን ስም እየጠሩ እንደ አምላክነቱ አለማምለክ ከክህደት ተለይቶ አይታይምና ከባድ በደል ስለሆነ ፍርዱም የዚያኑ ያክል የባሰ ሆኖ ይጠብቀዋል። ባለተረኞች ሆይ፣ ካለፉት መሪዎቻችሁ ተምራችሁ ከአምላካችሁ ጋር እንድትታረቁና የምትመሩትም ሕዝብ በእግዚአብሔር ይኖር ዘንድ ምሳሌ እንድትሆኑ በእግዚአብሔር ፍቅር እጠይቃችኋለሁ። ሕዝቡን በተመለከተ ወገኖቼ፣ በፈለግነው የእምነት ጎራ እንገኝ፣ የየትኛውም ጎሳ እናዘር እንሁን፣ በየትኛውም ሀገር እንኑር፣ ነገር ግን ኢትዮጵያውያን የሆን ሁሉ በምድራችን ያለውን ርክሰትና ባዕድ አምልኮ ከእያንዳንዳችን ከልባችን አውጥተን በንስሐ ሆነን ይቅር በመባባል በአምላካችን ፊት በአንድነት ብንወድቅ አምላካችን በምሕረቱ ፈጥኖ ይታደገናል፣ ይቅርም ይለናል። ለዚህ ግን የሚበጀንና የሚረዳን ደግሜ ላለሁ በአንድነት ሆነን ፖለቲከኞችም ጭምር በአዋጅ ንስሐ በመግባት ወደ አምላካችን የተመለስን እንደሆን ነው። አገልጋዮችን በተመለከተ በዛ አደናጋሪ ጊዜ የነበሩትን የእግዚአብሔር መልእክተኞች ስንመለከት ከእግዚአብሔር የተሰጣቸውን መልእክት ወደ ኢዮርብዓም ለማድረስ ምንም አይነት ፍርሃት አልነበረባቸው። ከዛ ይልቅ በድፍረትና በመንፈስ እየተመሩ በድንቅና በታምራት እየታጀቡ መልእክታቸውን ያደርሱ ነበር እንጂ የእግዚአብሔር መንፈስ ከነርሱ ጋር ነበርና። ለዚህም ነው በኢዮርብዓም መሠዊያ የእግዚአብሔር ሰው በመቃወም ሲቆምና ኢዮርብዓም ሊያስይዘው እጁን ሲዘረጋ ደርቆ የቀረው። በሀገራችን ያለው ከባድ ችግር ግን ሲጀመር ጀምሮ ከፖለቲከኞች ጎን ተሰልፎ አብሮ ማጨብጨቡ ነው። ምንጊዜም ቢሆን አብያተ ክርስቲያናት ከፖለቲከኞች ጎራ ነፃ ካልሆኑና ገለል ካላሉ በስተቀር ከእግዚአብሔር ዘንድ የተቀበሉትን መልእክት ለፖለቲከኞችም ሆነ ለሕዝቡ ማድረስ ፈጽሞ አይችሉም። ለምን ብትሉ መንፈሳቸው በዛው በፖለቲካና በዘር ብሎም በጥቅማ ጥቅም ይሸበባልና ይታሰራልና ይታፈናልና። ባለፈው ዘመን እንደተመለከትነው በግለሰብ ደረጃ አንዳንዶች እንኳ መንግስትን በመቃወም የሚናገሩ ቢኖሩ እድል ፈንታቸው ወደ እስር መወርወርና መደብደብ፣ ከዛም አልፎ በቀይ ሽብር ተገድሎ ከአስፋልት ላይ መወርወር ነበር እድላቸው። አንዳንዶቻችን በዚህ ውስጥ አልፈን ለምስክርነት በሕይወት ስላቆየን አምላካችን እናመሰግናለን። የዘረኝነቱ ፖለቲካ ያመጣብን ጣጣ ከየትኛውም ወገን ነው እያሉ የገዛ ወገንን መደምሰስ፣ የገዛ ወገንን መግደል፣ የገዛ ወገንን በጭካኔ መድፋት ሆኗል። ይህም የሚያመለክተው በሕዝቡ አእምሮ ፈራሄ እግዚአብሔር ፈጽሞ እንደጠፋና በክህደት ፍልስፍናና በዘር ፖለቲካ መጫኑን ወይም መሞላቱን ነው የሚያሳየን። ወገኖች፣ ዛሬስ በዚህ ዘመን የምንገኝ አገልጋዮች ለፖለቲከኞች፣ ለሕዝቡ፣ ለሀገር መሪዎች እግዚአብሔር እንዲህ ይላል ብለን ከጌታ ዘንድ ተቀብለን የምናስተላልፈው መልእክት ይኖረን ይሆን? በዚህ የመጨረሻ ዘመን በድፍረትና በመንፈስ የሚመሰክሩ ሐዋርያትን አምላካችን ያስነሳልን። ሀገሬ ኢትዮጵያ ሆይ እጆችሽን ወደ አምላክሽ አንሺ፣ ታዳጊሽ እሱ ብቻ ነውና። ያንቺን ጥፋት የተመኙና እጃቸውን የዘረጉብሽ ሁሉ በኢዮርብዓም ሕይወት እንደተፈጸመው እጆቻቸው እንደተዘረጉ ደርቀው ይቀራሉ እንጂ ከቶ አይጎዱሽም። ብቻ በንስሐ ወደ አምላክሽ ተመለሽና ከእርሱ ጋር ታረቂ። ወገኖቼ፣ ማስተዋል የሚኖርብን ሀገራችን ኢትዮጵያ ሀገረ እግዚአብሔር ስለሆነች መሪዎቿ ሕዝቡን አስተባብረው ከደጁ ቢሸሹ አሸናፊ የሆነው አምላካችን ግን እነርሱን አሳልፎ ስሙን የሚያስከብሩትን መተካት የሚችል ኃያል ጌታ መሆኑን ነው። ፈቃዱን ለመስራት ከልካይ የለበትምና። ስለሆነም በሀገራችን ላይ እጃቸውን የዘረጉ የውጭ ኃይላት ሁሉ ኃይላትም ሆኑ የውስጥ ጠላቶች በልዑል እግዚአብሔር ጥበቃ ያለች ሀገር ናትና እቅዳቸውና ፕላናቸው ሁሉ አይሳካላቸውም። ደግሞም ለሀገሪቱ ደህንነትና ለሕዝቡ ሰላም ሲሉ ሌት ከቀን በእግዚአብሔር ፊት ወድቀው የሚያነቡና የሚጮሁ ቅዱሳን ብዙዎች ናቸውና አምላካችን ስለተመረጡት ቅዱሳን ሲል አሳልፎ ለጠላት አይሰጠንም። ደግሞም ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ተብሎ ስለተጻፈ ከእግዚአብሔር ጋር የምንጣላ ወገኖች ብንኖር ጊዜው ሳይዘገይብን ሁለት ሞትም ሳንሞት አምላካችን በሰጠን መልካም ዕድል ሳይዘገይብን ከአምላካችን ጋር እንታረቅ። አምላካችን ለሀገራችን ሰላም፣ ለሕዝባችን ፍቅርና አንድነትን ያድልልን። አምላካችን የበረከትና የሰላም ሱባኤ ያደርግልን። እንደ ሰማን እንኖር ዘንድም በቅዱስ መንፈሱ ይርዳን። ወስብሐት ለእግዚአብሔር፣ አሜን።